ኢትዮጵያ ውስጥ ከ18 ዓመት እድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረድ ሴቶች አሁንም ድረስ ሁለቱ ያለ እድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረሰናይ ድርጅትም ላለፉት 5 ዓመታት ብርሃነ ሕይወት የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኒሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ እድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ ሀብታሙ ደምሌ በፖፕሌሽን ካውንስል ፕሮጀክት ኦፊሰር እና የብርሃነ ሕይወት ፕሮግራም ስራ አስኪያጅ ናቸው።
ብርሃነ ሕይወት ፕሮጀክት ያለ እድሜ ጋብቻን ለማዘጋጀት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጽንሰ ሀሳብ የጀመረ ፕሮጀክት ነው። በመጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት 4 አይነት አፕሮች ነው ፖፕሌሽን ካውንስል እየተጠቀመ ነው። አንደኛው የማህበረሰብ ውይይት የምንለው ብራይት ዊክስ እየተገናኙ ስለዚህ ስለ ያለ እድሜ ጋብቻ አስከፊነት፣ ስለ አስገድዶ መድፈር፣ ስለ ብዛት እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን። ስለዚህ ያን እንዳይሆን የትምህርት ቁሳቁስ አገልግሎ ነው ሁለተኛው ሶላር እድሜያቸው ከፍላ ልጆች የሚሰጠው ነው። ሌላኛው የዚህ ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣው የሜንተሪንግ ግሩፕ ነው እና በእነዚህ በአራቱ ነው ለመድረስ የተሞከረው እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ ያለ እድሜ ጋብቻ የሚፈጸምባቸው አካባቢዎች በጣም ገጠር እና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው መብራት ኃይልም በብዛት የማያገኙ ቦታዎች ናቸው እነዚህ በተለይ አሁን ቤኒሻንጉል ላይ እና ይህ የተሰራበት ወረዳዎች ላይ። ስለዚህ እነዚህ ቦታዎች ላይ መብራት ለማግኘት ብዙ ይቸግራል። ምንድን ነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦች ይመጣሉ፣ ኮንሴንት አለሚፈረም እንደ ውል ነገር ይገባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛ። ሁለተኛ ደግሞ ልጄን አልድርም ብለው ፈርሙት እንትናል ቃለ መሀል ላይ እንደ ውል ነገር ይፈርማሉ እና ያ ራሱ ማሰሪያ ነው። ሰዎቹ አድሩም አንድ ፐብሊክሊ ነው ልጄን አልድርም ብለው የሚፈርሙት።
ብርቱካን ተስፋዬ የ17 ዓመት ወጣት ስትሆን ዘንድሮ የ10ኛ ክፍል ተማሪ ናት። የሶላር ኃይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማት ትናገራለች።
ያው እንግዲህ ሳጠና ምንስ ሞት ብጽሁፍ ምናምን ጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞናል። ያው እንዳይድሩ ይፈርመዋል፣ ቃል ገብተዋል። ጠዋት ይወጣል፣ አውጥልኝ ብዬ እሄዳለሁ። እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ቻርጅ አድርጉ ምናምን ብያቸው ይሄዳሉ። 5 ብር አንድ መትን ብዙ አገኛለሁ። አንድ 50 ብር ቡክ ከፍቼ አጠራቅሚዋለሁ። ለምሳሌ 3200 ብር አድርጋለሁ።
አቶ ሀብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከ2 ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ።
ይህ ስራ ሲሰራ ቤዝላይን ዳታ ተወስዶ ነው። ከ2 ዓመት በኋላ ጥናቱ ፕሮጀክት ኢቫሉዌት ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች 1 ከ10 ሆነ ከኮንትሮል ሳይቱ ጋር ሲወዳደር ጋብቻ ፈጸሙ። ወደ ትምህርት ቤት የሚሄድ ደግሞ 3 እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም፣ የቤት ውስጥ የቤት ስራ ሊሰሩ አሉ። ሁለተኛ ልጆቹ ጥናት ያጠኑበታል። ኢንቫይሮንመንታሊ ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንጭ ነው። ምክንያቱም አሁን እዚህ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል እና ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ ንግዶችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። ማታ ልጆች ትምህርት የሚማሩ ልጆች ሲኖሩ ጥናት ያጠናሉ። ምክንያቱም እነዚህ የኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። 80%ን አቴንድ ማድረግ አለባቸው።
አቶ ጂራ ስዩም በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ።
ፖፕሌሽን ካውንስል የሚባል ድርጅት ይህን ቦታ ማበርከት የቻለበት ዋና ዓላማ የሴት ልጅን ያለ እድሜ ጋብቻ ለማስቀረትና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። ከዛም በፊት የነበረውና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለመብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አመጣል። ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ ነው። እኛም ክትትል እያደረግን በየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው።